Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እናቶች በጣም በሁለት ባለ ታሪክ እናቶች ላይ እመሰጣለሁ። በዋናነት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያና በመጽሐፍ የርዕስም እንዳልኳቸው ቪክተር ሊቃውንት ወይም የቅኔዋ ንግስት እመሆይ ገላነሽ አዲስ ሁለቱ በጣም ቆይቷል። የነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከርኩ ቀደም ብዬ ነውና በእነሱ ታሪክ ላይ ነው የምነሳ።
መሰንበቻውን ወዲህ ወደ ዩናይትድ ስቴትስ ብቅ ያሉ የቋንቋና የስነ ጽሑፍ ሰው
የበርካታ መጽሐፍት ደራሲ የሃይማኖታዊ አስተምህሮ አዋቂና በዘመናዊው ትምህርትም የገፉ ናቸው። ዛሬው የቅምሻ ዝግጅታችን የምንተዋወቃቸው እንግዳ ሊቀህሩያን በላይ መኮንን
የ136 ዓመት ዕድሜ ጠገቧ አዲስ አበባ ወግ ዛሬም ትናንትና አሁን መሃል ያመላልሰናል።
ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ቀደምት ጀማሪዎቹ ከሁለቱ ጋር የተደረገው ቀጠሮ የተያዘለትም ወግ ቆየት ብሎ ይቀርባል።
ሌሎች ዝግጅቶችም ይዘናል። እሁድ ታህሳስ 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ የአክብሮት ሰላምታችንን እናቀርባለን።
እሁድ ከሆነ እለቱ አሁን የራዲዮ መጽሔት ነው ሰዓቱ።
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። አሜሪካ የሚገኙ ኢትዮጵያውያን የተሰጠው የ18 ወራት ጊዜያዊ ከለላ ተግባራዊ ሊሆን ነው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ለ18 ወራት ከለላ እንዲያገኙ በጥቅምት 10 2015 ዓ.ም ይፋ የተደረገው እቅድ ከነገ ሰኞ ጀምሮ ተግባራዊ ሊደረግ ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ከ50 ቀናት በፊት ይፋ ያደረገው ይህ እቅድ ከመቼ ጀምሮ ተግባራዊ እንደሚደረግ እስካሁን ሳይገለጽ ቢቆይም መስሪያ ቤቱ ትላንት በገጹ ላይ ባሰፈረው የጊዜ ሰሌዳ መሰረት ከሰኞ ዲሴምበር 12 ጀምሮ ተግባራዊ ማድረግ እንደሚጀምር አስታውቋል። የሀገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ እቅዱ ይፋ በተደረገበት ወቅት ዩናይትድ ስቴትስ እየተካሄደ ያለው ግጭትና ኢትዮጵያን የተጫናትን ጊዜያዊ ሁኔታዎችን ይገነዘባል፣ የደህንነት መስሪያ ቤቱም ከለላ ለሚያስፈልጋቸው በአሜሪካ ላሉ የኢትዮጵያ ዜጎች ጊዜያዊ ከለላ ለመስጠት ይፈልጋል ማለታቸው ይታወሳል። መስሪያ ቤቱ በአሁን ሰዓት 26700 ኢትዮጵያውያን ከለላውን ለማግኘት ማመልከቻ ማስገባት እንደሚችሉ አስታውቋል። ጀርመናዊው ታጋች ከአራት ዓመታት በኋላ ተለቀቁ። ከአራት ዓመታት በፊት በምዕራብ ኒጀር ማሊ ድንበር አቅራቢያ ታፍኖ የነበሩት ጀርመናዊ የሰብአዊ እርዳታ ሰራተኛ ጆርግ ላንች ከታገቱበት መለቀቃቸውን የሰሩበት የነበረው ሄልፕ የተሰኘ ድርጅት ባወጣው መግለጫ አስታውቋል። ሆኖም ድርጅቱ ስለ ላንች አጋቾችም ሆነ ስለተለቀቁበት መንገድ የሰጠው ዝርዝር ማብራሪያ የለም። ላንች በ2011 ዓ.ም ከአልቃይዳና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳላት በሚነገርላት አንዲት የኒጀር ከተማ መታገታቸው ይታወሳል። የሆፕ ማኔጂንግ ዳይሬክተር ቢያንካ ካልሽሚት የስራ ባልደረባችን ጆርግ ላንች ከአራት ዓመት ተኩል እገታ በኋላ ከቤተሰቦቹ ጋር በመቀላቀሉ እፎይታ ተሰምቶናል ብለዋል። የ63 ዓመቱ ጆርጅ ላንች በሰብአዊ አገልግሎት ዘርፍ ለ30 ዓመታት አገልግለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የወቅቱ የዓለም ዋንጫ ሻምፒዮን ፈረንሳይ ለግማሽ ፍጻሜ አልፋለች። ሞሮኮ ደግሞ በታሪክ ለግማሽ ፍጻሜ የደረሰች የመጀመሪያ የአፍሪካ ሀገር ሆናለች። በካታሩ የፊፋ ዓለም ዋንጫ ሩብ ፍጻሜ ትላንት ተጠባቂ ጨዋታ እንግሊዝን የገጠመችው ፈረንሳይ በ17ኛው ደቂቃ ኦሄሊያ ቹሄማኒ ከርቀት ባስቆጠራት ግብ መሪ መሆን ችላለች። ሆኖም ይሄው ተጫዋች 54ኛው ደቂቃ ላይ በግን ክልል ውስጥ በቡካዮ ሳካ ላይ በሰራው ጥፋት እንግሊዝ አቻ መሆን የቻለችበትን የፍጹም ቅጣት ምት አግኝታ ወደ ግብ ቀይራው ነበር። ጨዋታው ሊጠናቀቅ 12 ደቂቃ ሲቀረው ለፈረንሳይ ኦሊቪየር ሊሩ በግንባሩ በመግጨት ባስቆጠራት ግብ ፈረንሳይ ወደ መሪነቷ ተመልሳለች። ከፈረንሳይና ከእንግሊዝ ጨዋታ አስቀድሞ በተካሄደው የሞሮኮና የፖርቹጋል ጨዋታ ሳትጠበቅ ረጅም ጉዞ በማድረግ ላይ የምትገኘው ሞሮኮ 1-0 በማሸነፍ የዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊት ሀገር ሆናለች። አጥቂው ዮሴፍ አልነስሪ በመጀመሪያው አጋማሽ 42ኛው ደቂቃ ላይ የማሸነፊያውን የጨዋታውን ብቸኛ ግብ አስቆጥሯል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን አርጀንቲና ደግሞ ክሮሽያን ትገጥማለች። የፊታችን ማክሰኞና ሮብ የሚካሄዱትን እነዚህን ጨዋታዎች ጨምሮ የካታር የ2022 የዓለም ዋንጫ ሊጠናቀቅ 4 ጨዋታዎች ብቻ ይቀራሉ። በመጨረሻም ዜና አረፍት። በህክምና ሲረዳ ቆይቶ ዛሬ ማለዳ ህይወቱ ያለፈው አርቲስት ታሪኩ ብርሃኑ ባባ የቀብር ስነ ስርዓቱ ነገ ሰኞ ታህሳስ 3 2015 ዓ.ም ከቀኑ 9 ሰዓት በመንበረ ጸባኦት ቅድስት ስላሴ ካቴድራል ይፈጸማል። ከቀብር ስነ ስርዓቱ በፊት ከረፋዱ 5 ሰዓት ጀምሮ በብሔራዊ ቲያትር የአስክሬን ሽኝት እንደሚደረግ የሀገር ውስጥ መገናኛ ብዙሃን ዘግበዋል። ብዙ የአማርኛ ፊልሞች ላይ በመተወን የሚታወቀው ወጣቱ አርቲስት ታሪኩ ብርሃኑ ባባ ባደረበት መምክንያት በህክምና ሲረዳ ቆይቶ ዛሬ ለሊት ረፋዱ ላይ ህይወቱ ያለፈ ሲሆን በህይወት ይያለ የአይን ብሌኑን ለአይን ባንክ ለመስጠት በገባው ቃል መሰረት ቃሉ ተፈጻሚ መሆኑን ከቀብር አስተባባሪ ኮሚቴዎች ያገኘነው መረጃ ያመለክታል። አድማጮች ለዜናው ተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መስኮት ዝግጅት ጋር ተጣጥቷል።
በድጋሚ ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
የእሁድ ታህሳስ 2 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን። በስርጭታችን የጊዜ ሰሌዳ መሰረት ታዲያ የምሽቷን ምርጥ ግጥም እናስቀድም።
የወፍ ምክር ሰማው ለሊቱ ተሽሮ ጀምበር ዳግም ነሳ ያንሶላ መግነዜን በጥሽ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዴት ለኛለች በሚያስገርም ዜማ እንባህን ቆጥበው በየጥጓት ትዝራው ምክረኛው እንጂ አያልቅም መከራው።
እድሜ ሲገሰግስ አብሬው ገስግሼ ከዚህ ዓለም ድግስ ከፍዳው ጠግቤ ከተላው ቀምሼ ለኑሮ እጅ ሰጠው ከጣዬ ተስማማው ጠቢባንን ትቼ የወፍ ምክር ሰማው።
እንባይን ቆጥቤ ሳቄን ላበረክት ወደ ጌጥ ቀየርኩት የቁስሌን ምልክት።
የሳምንቷ ምርጥ ባደረግናት የውቁ ገጣሚ በውቀቱ ስዩም የወፍ ምክር ሰማሁ የተሰኘች ግጥም ዝግጅታችንን ጀምረናል።
የበውቀቱን ግጥም ከረጅም ጊዜ በኋላ መጎብኘታችን ነው። ለሁሉም በውቀቱን ተለቅ ያለ ፍልስፍና ላዘለው ግሩም ግጥሙ እናመሰግናለን።
አሁን ደግሞ የመክፈቻዋን ዜማ እናስከትል።
ቆንጂት ሰሞኑን የዓለምን ቀልብ ወደ ሰረቀው የዘንድሮ ዓለም ዋንጫ ላፍታ መለስ እንበልና በየአራት ዓመቱ እንዲህ በሚመጣው በዚህ ልዩ ጊዜ የተለመደ አንድ ልዩ ድምጽ ታወሰኝ።
አንጋፋውን የስፖርት ጋዜጠኛና የስፖርት አዋቂ አቶ ፍቅሩ ኪዳኔን ማስታወስ ይመስለኛል። አሉላ ልክ ብለሃል። ምናልባትም ብዙዎች አድማጮቻችንም እንደዚሁ ሳያስቡት የሚቀሩ አይመስለኝም።
አሁን ቆንጂት ልዩ አዘጋገቡ ለእግር ኳስ ብዙም ግድ የሌለውን ሳይቀር በተለየ ስሜት እንዲከታተለው የሚያደርግ ተሰጥኦ ነበረው።
ጊዜው ግን እንዴት ይፈጥናል አሉላ። ዜና ረፍቱን ተከትሎ የመታሰቢያ ዝግጅቱን ካቀረብንም ሰነባበት አይደለ?
አሁን ቆንጂት አድማጮች ድምጹን እንድናሰማቸው የጠየቁበትን መልእክት ባስተናገድ ማግስት ነበር ዜና ረፍቱ የተሰማው። የፒያሳ ልጅ በሚል ርዕስ ያስነበበንን መጽሐፉን ጨምሮ ታዲያ ለበርካታ ዓመታት በሙያው ባበረከተው አስተዋጽኦ ፍቅሩ ኪዳኔ ሁሌም ሲታወስ ይኖራል።
የራዲዮ መጽሔት ዝግጅታችን ይቀጥላል። በቅርቡ በጡረታ የተሰናበተችውን ትዝታ በላቸውን ጨምሮ ይሄይስ ውሂብ፣ ወርቅ አፈራው ከበደ፣
ሰለሞን ክፍሌና ሌሎችም የረሳኋቸው ጋዜጠኞች አሻራቸውን በብዙ ሚሊዮን አድማጮች ልብ ውስጥ አስቀምጠዋል።
የቀድሞ ጌታውን ታምራት፣ ያሁኑ ንጉሴ መንገሻና የሌሎችንም ድምጾች ብታሰሙን ደስ ይለናል።
በተለይም ጌታውን ታምራት በየሁለት ሳምንቱ ኢትዮጵያን በተመለከተ ከባለስልጣናት ጋር ያደርግ የነበረው ውይይት እንዴት ይረሳል ሲሉ ነበር። አበበ ታፈረ የተባሉ የራዲዮ መጽሔት አድማጭ ይህን ልዩ ዝግጅት በጀመርን ሰሞን ከኒውዚላንድ በጻፉልን ኢሜይል ያደረሱን።
የዋሽንግተኑ ቤተኛችን ካሳሁን ይበልጣል ካደረሱን የኢሜይል መልእክት ጋር አቅርበነው ነበር።
ቀጠሮ ለተያዘለት ወግ መንደርደሪያ ከቀደሙት የአድማጮች መልእክቶች አንዱን ነበር ያስታወስ ነው።
ባለፈው የራዲዮ መጽሔት የቅምሻ ምጥን ዝግጅታችን አስተዋውቀን ነበር።
በአሜሪካ ድምጽ ያማርኛው ቋንቋ አገልግሎት የ40 አመታት ጉዞ ተከታታይ ዝግጅቶች በዚህ ዙር ደግሞ ሁለቱን ይዘን የተመለስነው
ከክፍሉ ቆርቋሪዎች አንዱ ነው። ከመጀመሪያዎቹ የክፍሉ ኃላፊዎችም አንዱና ኋላም የአፍሪካ ዋና ክፍል ዳይሬክተር ሆኖ አገልግሏል ንጉሴ መንገሻ።
በአማርኛው ክፍል የመጀመሪያዎቹ አመታት ያቀርባቸው በነበሩ ዝግጅቶች ጌታሁን ታምራት በሚለው የብዕር ስሙም ይታወቃል።
ትዝታ በላቸውም ጡረታ በወጣችበት ወቅት በክፍሉ ኃላፊነት ከዚያም ቀደም ብሎ በመራሄ ኤዲተርነት ለበርካታ አመታት አገልግላለች።
ከጣቢያው ጋር የተሳሰረውን 410 አመታት የዘለቀ የሞያም የህይወትም ጉዟቸውን መለስ ብለው ያስቃኙናል።
አሉላ አንተ ነበር ከረዘም ያለውን ውይይት ከሁለቱ ጋር ያደረከው ወደ ወጋችሁ ተወስደን
መልካም ቆንጅት ወደዚያው እንዝለቅ። ባለፈው የራዲዮ መጽሔት ፕሮግራም በጉጉት የሚጠበቅ ቀጠሮ ላይ ነው መልሰን የተገናኘነው። ለቅምሻ ያህል ብለን የተጀመረው ቆይታ አድማጮች ለምን አቋርጣችሁት ነው ያሉን። ዛሬ ግን ዋናው ቀጠሯችን ላይ የተገናኘነው የአሜሪካ ድምጽ የአማርኛው ቋንቋ አገልግሎት የ40 አመት ጉዞ የእናንተም ህይወት ነው። የእናንተም የሙያዊ ጉዞ ያንኑ ያህል እድሜ የተጓዘ ነውና የህይወታችሁ አካል እንደሆነ አምናለሁ። አቶ ንጉሴ ካንተ ልጀምርና አንተ ከቆርቋሪዎቹ አንዱ ምናልባትም የመጀመሪያው ሰው ነበርክ። ለልጅ ባልደረቦች ተከትለው አብራችሁ እንደጀመራችሁ አውቃለሁ። በተለያየ ጊዜ በስርቆሽ ቅምሻ ቅምሻዎችን ሰምተን እናውቃለን። ዛሬ 40ኛው ላይ አድማጮች ተመልካቾቻችን እስኪ ሙሉ ታሪኩን ያገኙ። የአሜሪካ ድምጽ የአማርኛው ክፍል እንዴት ጀመረ? አንተ ራስህ እንዴት ጀመርክ? የአሜሪካ ድምጽ ወዲህ ከዚያ ቀደም በተለያየ የመገናኛ ብዙሃን ተርታል?
አዎ ምክንያቱም 40 አመት ወደኋላ ሄዶ ሁሉ ነገር ማስታወስ አንዳንድ ጊዜ ከበድ ይላል። ግን ምንድነው እኔ ማስታወሰው አንደኛ ጀርመን ሀገር ቆይቼ እዛ ነበርኩት ነው ጤንም የተከታተልኩት። ከዛ ዶቼ ቬለ 12 አመት ሰርቼ ወደ ኢትዮጵያ ተመልሼ ነበር እና ኢትዮጵያ የነበረው በ1977 አመት ምረት በአውሮፓ ዘመን አቆጣጠር መሆኑ ነው። ወደ መጋቢት ወር ገደማ ነው የተመለስኩት። ኢትዮጵያ የነበረው ሁኔታ በጣም መጥፎ ነበር politically ፕሪቀሽብር ምን የሚካሄድበት ቆይና እስከተወሰነ ጊዜ አምልጬ በገጠር በኩል አርጌ በጎንደር በኩል አርጌ ወደ ሱዳን ገባለሁ እና ሪፊጂ ካምፕ ውስጥ ገባለሁ። ስለዚህ ስደተኛ ሆንኩ ማለት ነው። ከአውሮፓ የገባው ሰውዬ ተመልሼ ስደተኛ ሆንኩ። ሳይ አሜሪካን ሀገር ሪሴትልመንት ፕሮግራም ወደዚህ ስደተኞች የማምጣት ፕሮግራም ስለነበረ ለዛ አፕላይ አረኩ እና በ1981 ዓመተ ምህረት ልክ ጁን 2 መሆኑ ነው በፈረንጅ አቆጣጠር ኒውዮርክ ገባለሁ እና ማጀን ከካርቱም ኒውዮርክ አንድ ሱዳን አንድ አመት አልቆይቼ ቆይቼ ነው የመጣሁትና ምንም ያገኘሁትም ስራ የነበረ ያገኘው መስራው የለት ኩርሴን እንትን ለማለት ያን ጊዜ አልተጋባንም ባለቤቴ ጋር አብረን ነበር ጓደኛዬ ነች የምኖረው እና የተጋገዝን ነበር የምኖረው። ስለዚህ በመሃል እኔ አንድ ቀን ስልክ ጥሪ ይመጣልኛል ከሚስተር ሄሪ ሃይንሰን የሚባል ድሮስ ኢትዮጵያ ውስጥ የሰራ ነው። እኔ አላቆም ኢትዮጵያ የሰራ ግን ካንድ አሜሪካዊት ነበር ኢትዮጵያ ብራኝ የምሰራ በስራት ወንጌል ሬጣቢያ እያለሁ እሷ ሰጣ ስልኩን ይደውልና የአማርኛ ለመክፈት ፈልግ እንድታመለክት ትፈልጋለህ ይለኛል። ብዙ ጥሩ ሪኮሜንዴሽን ሰጥተዋለች እና አምኗታል። ከዛ ሻርኩ እና ኒውዮርክ ቢሮአቸው እየተፈተንኩኝ ፈተናውን አልፋ ተብዬ ለኢንተርቪው ተጋበዝኩኝ። ለኢንተርቪው ከሰጠው በኋላ በኦገስት 16/1982 ዓ.ም ተመልሰ ስራ እንድጀምር እጠራለሁ እና እመጣለሁ እና ከኒውዮርክ ወደዚህ ሙባረጋለ ማለት ነው። እኔ ያለ ስራ ስንገባ ሰኞ ቀን መሆኑ ነው። ከአብሮኝ የነበረው ታምሩ ሃምፖ በብዕር ስሙ ሱራፌል ነበር አብረን ጀመር ሁለታችን ነን። ከዛ ቀጥሎ ግን በተከተሉት ሳምንታት ውስጥ ምናልባት በሁለት ሶስት ሳምንታት ውስጥ ሌሎች ሰዎች ይቀላቀሉናል። ይሄ ይስዌብ አሁን እንግሊዝኛ ሰርቪስ ውስጥ እየሰራ ነው ያለው። አዳነች ፍሳዬ እሷም እንዲሁ በቅርቡ ጥሮታ ወጥታለች። ከዛ አሸናፊ አበጀ ነፍሱን ይማር እሱ ሞቷል። ጎልደን ቦይስ የሚለው ዮሐንስ ኃይለ ኢየሱስ እሱም አልፏል ነፍሱን ይማር በጣም አዝናለሁ በእውነት በዚህ ጊዜ ማስታወስ የሚገባን ሰዎች ናቸው እነሱ ነበሩ ከዛ 6 ነው የምንሆነው በድምራችንና የግማሽ ሰዓት ፕሮግራም ነበር የጀመርነውና ፕሮግራሙን ስናይ ቁጭ ብለን አንድ ጠረጴዛ ዙሪያ ተሰብስበን መዋየት ነበረብን ግዴታና ምንድነው አሁን ያለው ምንድነው የኢትዮጵያ ህዝብ አሁን ወቅት የሚፈልገው ምን አይነት እናቀር አድማጭ እናገኛለን ነው እና በእውነትም ደግሞ ደርግ መጥቶ የንጉሰ ነገስቱን ከዙፋን አውርዶ በከፍተኛ ባለስልጣኖቻቸውን ወደ እስር ቤት ማግዶ ከዛም ቀጥሎ ደግሞ የመሬት አዋጅ የሚላወጀ ከዛ ቀጠለና በንጉሱ ጊዜ የተሰራ የሚላቸውን ኃጢአቶች ግፎች እና ረሃብ ጋር እያያዘ አቀረበበት ቴሌቪዥን ከዛ ወሰደና ባለስልጣኖቹን በጅምላ የኑስ ደርግ አባላትን ሰብስበው አሁን የተናገሩት ነው ጣፎቹ በፊት የነበሩት አቶ ፋሲካ ሲደልም ያቀረቡት ነው ይሄ በማባር ፍትህ በጎደለው እንት 60ዎቹ የቀድሞ ባለስልጣኖች ይገላል እና ያ ሁኔታ ነበር እዛው ውስጥ በሰሜንም ቢሆን ኤፒኤልኤፍ ትልቅ እንትን ያካሄዳሉ ውጊያ ያካሄዳሉ ያን ጊዜ ኤልኤፍም ነበር ኮሎትን ግን ከዛ ቲፒኤልኤፍም ነበር ትግራይ ውስጥ ኢህአፓም ነበር በኋላ ግን ቲፒኤልኤፍ ይወጋው አሰጣውና ኢህአፓ ወደ ጎንደር ይሄዳል የዛ አይነት ጦርነት ነበር ኦኤልኤፍም በተወሰነ ደረጃ ትግል ያካሄዳል ይል ነበር ኩጃል ቢያንስ ያን ጊዜ ያም ሁኔታ ነበር ግን 77 ላይ ሶማሌ ተቀላ ተወራለች ምስራቅ ኢትዮጵያን ይዞታል ያጦርነት ባለሳሳት በግምት 77 ላይ ጀምሮ በሐምሌ ወር ይመስለኛል በክረምት እዛ ጀምሮ እስከ 8 ወር ይዘልቃል እና እስከ ድሬዳዋ ድረስ ሄደው ይቆጣጥራሉ ያ ሁኔታ ነበር ኩባኖች መጥተው አግዘው ኢትዮጵያን መንግስት በተሸነፉ ይወጣሉ እነሱ እሱም ሪሊሱ ማለት ዛሬ የሚደረስበት ደረጃ ድረሳት ሳይድ ባሬ ወደቁ ሲወርቁ 19 ድርጅቶች ነበሩ 19 ድርጅቶች 19 ወታደር እና ጦር አላቸው እርስ በርሳቸው ሲናቆሩ ሲገዳደሉ በመሃል አሻው የሚባል ፈጥሮ ዛሬ ሶማሊያ ያለችበት ደረጃ ላይ ደርሷል ብቻ ይሁሉ ነበር በዛ ላይ ረሃብ ነበር ከዛ ደግሞ መሬትም ታወጀ ለህዝቡ በዛው ወቅት ይሄን ሁኔታ ያገናዘበ ፕሮግራም ነበር የለምፍጠሪ የሞከር ነውና ደሞ በእውነትም የብረት አጥር ኢትዮጵያ የጨለማ ውስጥ ያለች ሀገር በብረት አጥር የታያለች ነው የሚያስለው ምክንያቱም አንድ አይነት የፖለቲካ ፍልስፍናና ቅኝት ነው ኮሙኒዝም ሶሻሊዝም አንድ አይነት ቴሌቪዥን ሬዲዮ የመንግስት መገልገያ ነው ፕሪንቱም የመንግስት መገልገያ ነው ከዛ ደግሞ ሰርቶ አደር የሚል ፓርቲ ከፈጠረ በኋላ ለአዲስ ኮንስቲቱሽን አወጣ ያም ቢሆን የመንግስት መገልገያ ነው እና ይሄን ሁሉ ያገናዘበን እዚህ ላይ ሁሉ ውይይት ያስከፍት የሚችል ደሞ የማይወሩ ወሬዎች ኢትዮጵያ ውስጥ ያሉት ሊወሩ የሚችሉበትን መድረክ ነው መክፈት ይችላል እና 30 ደቂቃ ነበር ከጀመርነው እና በነገር ላይ ከመጀመራችን ሰፕቴምበር 26 ፕሮግራሙ ይዘን ከመጣታችን በፊት አየለ ልክ ስራ እንደሚገባ ሰው በሰዓቱ ገብተን በአሜሪካን አቆጣጠር ከሰዓት በኋላ በ8 ሰዓት በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ብሮድካስት እናደርጋለን ልክ አየር ላይ እንደምንሰማ ከዛ በኋላ አራት አምስት ሳምንት የፈጀ ውይይት አካሄደ እና ወርደን ደግሞ ከእያንዳንዱ ውይይት በኋላ ቁጭ ብለት ትወያያለን ጥሩ እንዴት ነው አቀራረቡ ጥሩ ነው ወይ ደሊቨሪ ጥሩ ነው ወይ ኮንቴንቱ ጥሩ ነው ወይ የሚሰብ ነው ወይ እንዴት ሪአረንጅ እናድርገው በጣም ጥብቅ የሆነ ውይይት ነበር የምካሄደው ከዛ ደግሞ ፍርሃት የሚል ቲሙም አዲስ ስለሆን አዲስ ኃይል ነው እና ፍላጎትም አለ ከሀገር ተሰደን የመጣውን ከኢትዮጵያ ጋር የሚያገናኝም ያም ጉጉት አለ ስለዚህ ያንን ወደ አየር ይዘን ወጣን ሰፕቴምበር 26 ማለት ነው በወዳጅ ቤት በአባትናት ቤት በወንድም አክስታም በምታቋቸው ሁሉ እየደወልክ ይህን ፍሪኩዌንሲ ከፈታችሁ ስሙ ነው የምትለው እና ከዛ የበለጠ ማን ይሰማል እያንዳንዱ ፕሮግራም ጨርሰን በወጣ አድርጎት ትንሽ ዲፕሬስ ይላለ ወቅታ የሆነ ትንሽ ሰውሉ ዝም ነው የሚለው ምንም አሁን አድማጭ ነው ብላቸው ነው የምትለው እርስ በርሳችን እና እንደዚህ ብለን ከቆየን በኋላ ከሳምንታት በኋላ አንድ ደብዳቤ መጣች ከለዜ ስማቸው አቶ መሐመድ ነው ሙሉ ስማቸውን አላስታውስም አዝናለሁ እና የይስ ነው ማለት ፎርጌት ያገኛትና ከፍቶ በቃ ደብዳቤ መጣ ብሎ ይጨዋል ሁላችንም በቃ አንድ ከሰማይ እንደወረደ ትልቅ መና ትልቅ ሰው አያያነ በመናት በጣም ወደድናት እና ያን ጊዜ ደግሞ እነቱም እንጂ ሰው የከሰሙ መንደሩ ያሉበት ወይም ደሴው ስንሰማለን ማለት ነው ግን እንደዛ ነበርና በዚህ መልኩ ነው እንግዲህ ከዛ በኋላ የሚገቡ ሰዎች ነበሩ ይቀጠሉ አንድ ሰዓት ሲሆን በኋላ እነሱን ስንሰጣለው ግን ትዝታ ከገባችበት ጊዜ ትዝታ ተቀጠለ
መልካም ትዝታ አቶ ንግሴ ያጀማመሩንና ለዚያም ዳራ ያደረጉት መሰረት ያደረጉት የኢትዮጵያ ሁኔታ ጨምሮ ነው በዝርዝር ያስረዳል። አንቺ እንግዲህ ፈጠን ብለው በመጀመሪያዎቹ 2 አመታት ውስጥ ተቀላቀላችሁ ውስጥ ነሽ። እስኪ ደግሞ አንቺ ከጀመርሽበት ቦታ ልጠቂ። ምን እድል እንዴት አገኘሽ? እድሉን ስታገኚ ምን ተሰማሽ? ምን አይነት ፍራስ ጀመርሽ?
ካማሉላ እኔ እንግዲህ እዚህ ቀደም ብሎ መተው ትምህርት ቤት ከመሄዱ ኢትዮጵያውያን መካከል ነበርኩና ሬዲዮና ቴሌቪዥን ላይ ለመስራት ስልጠና አድርጌ ነበር ሃዋርድ ዩኒቨርሲቲ እና ከዛም በኋላ በግራጁዌት ፕሮግራም ደግሞ በትምህርት እንዲሁም በቴሌቪዥን የማስተማር ትምህርት በድረ ምረቃ ሰርቼ ነበር። ነገር ግን ያን ሁሉ ጨርሼ አንድ አመት እንዲህ ተቀምጬ ነው ዲኦኤዚ ከተማ መከፈቱን የሰማሁት። እንደውም ከተከፈተ ከሁለት አመት በኋላ ነው እኔ የሰማሁትና የመጀመሪያው የቮይስ ኦፍ አሜሪካ የአማርኛው አገልግሎት ቺፍ ወይንም የክፍሉ ኃላፊ የሆነው ሰው ስቴት ዲፓርትመንት ቋንቋ ይማር ነበር እና እኔ ደግሞ ያኔ ዌትረሲንግም እየሰራሁኝ ቋንቋዛ ስቴት ዲፓርትመንት አስተምር ነበር እና ብራይን መክሉር የሰርቪሱ ኃላፊ ነበር እና አይ አሁን እኮ እዚ የሬዲዮ ፕሮግራም ተከፍቷል ሚል ነገር ነገረኝ። እንደውም ሰው እየተፈለገ ነው ሲባል ሰማሁኝ። በርከት ብለን ፈተና ወሰድን። አንድ 5 ሰዎች ይሆናሉ እኔ ፈተና የወሰድኩለት አቁጭ ብለን ፈተና የወሰድነው እና እንደጋጣሚ አለፍኩኝ ተቀጠርኩኝ። እና ለመጀመሪያ 3 ወራት ያድማጮችን ደብዳቤ መልስ ነበር። እንግዲህ አንድ 2 አመት ቆይቶ ስለሆነ የተቀላቀልኳቸው እኔ በ1984 እንደ ኢትዮጵያ አቆጣጠር 2 አመት እነሱ ከሰሩ በኋላ ነው የገባሁትና ደብዳቤ እንደ ጉድ ይጎርፍ ነበር። እና ያንዳንዱን ደብዳቤ ያነበብን መልስ የሚሰጠውን መልስ እንሰጣለን ጥያቄ የሚያቀርቡትን ላንዳንዶቹ ደግሞ ቪኦኤ ያዘጋጃቸው ሽልማቶች ትንሽ ነገር እነሱን ያደረግን ያሸገን እንልክ ነበር። ነገር ግን ቀስ በቀስ እየተለማመድኩኝ እኔም የዋናው የሰርቪሱ አባል ለመሆን በቃሁኝ። ያኔ ልይት ብሎ የሚታየኝ ምንድነው በጣም በትጋት ይሰሩ ነበር እና አንተንም በትጋት እንድትሰራና ለፕሮግራሙም ጥራት አቶ ንጉሴ እንዳለው ይታይ ደንነትህ ምንም ማሰጋ ቦታ ቁጭ ብለህ መረጃ ለተጠማ ለወገንህ ነው መረጃ የምታቀርበው እሱ ራሱ ይገፋፋሃል እንደው በደንብ ተክተህ እንድትሰራ ያደርጋልና በትጋት ነበር የሚሰራው። ከ8 ሰዓት አይደለም ብዙዎቹ የሚሰሩት እስከ 10 ሰዓት ነበር የሚሰሩት። እኔም ሌጣ ነበርኩኝ እስከ 10 ሰዓት እስከ 11 ሰዓት በቀን እንሰራ ነበር እና ከዛ በኋላ የፕሮግራም ድልድል ውስጥም ገባሁኝ ማስተናገድ ውስጥም ገባሁኝ። የቀረው እንግዲህ ታሪክ ነው።
ከዛ ለቶርክ ማቲያስ ሰለሞን ክፍሌና አዲሱ አበበ ቆንጅታየና ፈገነት አሰግድ እነዚህ ይገባሉ። ሙሴ አይለም
እንግዲህ ባንድ ጊዜ ሳይሆን አው ባንድ 10 አመታት ውስጥ በተራዘመ ጊዜ ውስጥ ነው እነኚህ ሁሉ የሚገቡት
እና እነዚህ ሁሉ ሪሊ አማርኛ ያረጉ ትልቅ አስተዋጽኦ ያረጉ ናቸው። ቲሞርኩ ደግሞ በነገር ላይ እኔ ጆርናሊዝም እሱን ነው ሁልጊዜ የምለው በሬዲዮ በለው በቴሌቪዥን ፕሪንትም በለው ቲሞርክ ተባብሮ አብሮ እንደ አንድ ቡድን መስራት በጣም ኢምፖርታንት ነው። ምክንያቱም አንደኛ ነገር ደግሞ መጣበቅም አለ አንዱን ያግዘዋል አንዱን ያርመዋል። እሱም ስታረገው ነው ያችን ውነት ላይ የተመሰረተች ሚዛና የሆነች ለህዝቡ ጠቃሚ የምትሆን መልእክት ማስተላለፍ የምትችለው ስትራንግዝ ብቻ ነው። አንድ ሰው ብቻውን ይዞ ልጅ መጣጣ አይችልም። ስለዚህ ሪሊ በጣም ስትሮንግ ሆነ ቲም ወርክ ነበር ጠንካራ የነበረ ቲም ወርክ ነበር። በዛ በጣም ጥሩ ነገር ነው የተሰራው። ስናሰፋው ግን እንዳልኩ አንደኛ ጦርነት ያገሪቱ ችግር ነው ኋላ ቀርነት አምባገነንነት ዝም ብሎ አንድ ቅኝት ሆነ ሶሻሊዝም ኮሙኒዝም የማንዱት ችግር ነው። ከዛ በተረፈ ደግሞ ረሃብ ተንጀመጣ ነው ቀጥሎ ስደተኛ እና በዛ ረገድ ፎከስ ያርገ ፕሮግራም በጣም ጥሩ ኢንተርቪውዎች እና ካይዳለን ፓናል ዲስካሽን እና ካይዳለን ስለረሃብ ለምሳሌ የረሃብ መንስኤው ተፈጥሮ ያመጣው ጉዳትና ሰው ሰራሹን ለዩቲዩብ የሚያቀርቡ ያጠኑ ምርምር ላይ የተመረኮዙ ሰዎች ነው መስራት ያላቸው ሰዎች ነው መንጋብዘው እነሱ ይተነተናል እና በዛ እየሰፋ ሄደ ከዛ ወደም ያርማቀሽ መስራት የሚል ፕሮግራም ተዘልሽ እንደሆነ አመሰግናለሁ ጥሩ ነበር በምናስተላልፈው ፕሮግራም ላይ አስተያየታቸውን ይሰጣሉ ከዛው ዘብስ ተመርጠው አንድ አራት አምስቱ ይቀርባሉ በዛ ፕሮግራም ላይ ከዛ ኢትዮጵያን ዩኤስ ፕሬስ አፍሪካን ዩኤስ ፕሬስ ሚል መከፈል ነበረው ያን ግን ስለኢትዮጵያ ብዙ ይጻፋ በየጋይቶ ዋሽንግተን ፖስት ኒውዮርክ ታይምስ ሎስ አንጀለስ ታይምስ እነዚህ ሁሉ ይጽፋሉ እነዚህ ሁሉ ይተረጎሙ ይቀርቡ ነበር እነዚህ ሁሉ ምናቀርባቸው ፕሮግራሞች እያንዳንዳቸው ካርማጩ ፍላጎት ካርማጩ ጋሬታ ያዘው ከብሶቱ ጋር ከኑሮ ጋር ከሚሻቸው ወሬዎች ጋር የተያዘ ፕሮግራም ነው ብናቀርብና በዛ ምክንያት ነው ያደገው በነገር ላይ ቢዮይ አንድ ጊዜ ያን ጊዜ ሰርች አልነበረንም ስቲንገርም አልነበረም ኢትዮጵያ ውስጥ የማይታለም ነገር ነው ስቲንገር ለንደን ነበረን ዓለም መስገበ የማሚልጅ ነበር በርሊን በኋላ በእውነትም በርሊን በ1991 ሲፈርስ ሪፖርት ላይ ሊሰጠንቻለ ከዛ ጀርመን ሀገር አገን እንትና ኮሎኝ ድራጎን ኃይለመርኮት ነበር ነው ሲኒማ ረስም አልፏል ታፈሰም ይባል ነበር ጄኔቫ ያለ ከነዚህ በስተቀር ስቲንገርን ባሪላንም ሮይተር አጃንስ ፍራንስ ፕሬስ አሶሴትድ ፕሬስ ከዛ ደግሞ ቪኦኤ ባላቸው ቢሮ ናይሮቢ እና ጆሃንስበርግ በነዛ ነበር መጣቀም እንችል ተረጋጋቸው የቪኦኤ ቢሮ አዲስ አበባ ውስጥ ነበር ደርግ ሲመጣ አስወጣቸው እናዚህ ወር ናይሮቢ ዩኤስኤስም ተዘግቶ ነበር በዛን ጊዜ ደርግ ከመጣ በኋላ ኤምባሲ ያብሮ ሰራተኞች ካምባሳደሩ ቁጥራቸው ነሶ ነበር ስለዚህ አማርኛ እንደዛ ሲከፈት አሜሪካን መልሶ ያገናኘ ፕሮግራም ነበር ድልድይ ሆነ ነበር ያን ጊዜ እንዲገናኝ ያደረገው በዛም ረገድ አይ ቲንክ ዛውስ የሰራ ያንዳንዱ ሰው ዛውስ የሰራ ኃላፊነቱ በደንብ አርጎ የተወጣ ይመስለኛል ያን ፕሮግራም በጣም እንዲታወቅ ማድረግ ተወዳጅ እንዲሆን ተወዳጅነት ደግሞ ዝም ብሎ አይመጣም እንዳልኩ ፋክት ቤዝድ ሆነ ኮምፕሬሄንሲቭ ሆነ ሚዛናዊ ሆነ ፕሮግራም ስታቀርብ ደግሞ ከሚፈልከው ህይወቱ ጋር የተያዘ ፕሮግራም ስትሰጠው ብቻ ፕሮግራሙ ነው ህዝቡ የሚወድልህ በዚህ ምክንያት ነው ቪዲዮ የተሳካለት ምለው
አድማጮች ከንጉሴ መንገሻና ከተዝታ በላቸው ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ምልልሱን በድረገጻችንና ከማህበራዊ ትስስር ገጾቻችን ላይ እናኖራለን።
ላሁኑ ግን ሁለቱን የቀድሞ ባልደረቦቻችንን ንጉሴ መንገሻንና ተዝታ በላቸውን እናመሰግናለን።
በቃላችን መሰረት በሚቀጥለው የራዲዮ መጽሔት የቀሩትን የቀድሞ ባልደረቦቻችንን ማቅረባችንን እንቀጥላለን። አድማጮች አሁን የሳምንቱ የቅምሻ ወግ ነው ሰዓቱ።
በሰንበቻውን ወዲህ ወደ ዩናይትድ ስቴትስ ብቅ ካሉ የቋንቋና የስነ ጽሑፍ ሰው
የበርካታ መጽሐፍት ደራሲ የሃይማኖታዊ አስተምህሮ አዋቂና በዘመናዊ ትምህርትም የገፉ ናቸው። በዛሬ የቅምሻ ዝግጅታችን የምንተዋወቃቸው እንግዳ
ሊቀህርያን በላይ መኮንን በቅድሚያ ወደዚህ ወደ ዩናይትድ ስቴትስም ወደ ዝግጅት ክፍላችንም እንኳን ደህና መጡ።
እሺ እንኳን ደህና ቆያችሁኝ። ወደ አሜሪካ ተመምጣቴም ከእናንተ ጋር እንዲሁ ተመገናኘቴም ፈቃጁ እግዚአብሔር ነውና እግዚአብሔር የተመሰገነ ይሁን። በጣም ደስ
ባልደረባይ ቆንጅት ታየ ሰላም ይያለችሁት ነው።
እንኳን ደህና መጡ።
እንኳን ደህና ቆየሽኝ ቆንጅት። በአካል ባንተዋወቅም ያው እንግዲህ ረጅም ጊዜ በዚህ ሚዲያ እንተዋወቃለን እና እንደምን አለሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ሊቀህሩያን ከመጡበት ብንጀምር ከዚህ ቀደም በተለያዩ ጊዜያት በፕሮግራሞቻችን የቋንቋ ጉዳይ ላይ የቀና አቆጣጠር ላይ ማብራሪያ ሰጥተዋል። ዛሬ ወዲህ ወደ ዩናይትድ ስቴትስ የመጡበትን ምንሻ ብናደርግ ከዘመድ ከቤተሰብ ጥየቃ የተሻገረ መሆኑን ተረድተናል።
አዎ እንደዚያ ነው። በዋናነት እንግዲህ ያው እናንተም የምታውቁት በታላቋ ኢትዮጵያዊት ጀግናና የጥበብ ሴት
በእቴጌ ጣይቱ ስም የተቋቋመ የባህልና የትምህርት ማዕከል አለ። የዚህ ማዕከል መስራችና ያው ዳይሬክተርም ታዋቂዋ አርቲስት አለም ፀሐይ ወዳጆ የእቴጌ ጣይቱን ታሪክ ከመነሻው ከልደት ቦታቸው ካደጉባቸው ገዳማት አካባቢ ለማጥናት ወደዚያ መጣሳል። አጋጣሚ ያው እኔን ፈለገችኝ። ምክንያቱም ከዚህ በፊት እቴጌ ጣይቱ በደብረ ነው የሚል እንዲሁ ጥናታዊ ሆኖ አጥር ያለ ታሪክ በእቴጌ ላይ ሰርቼ ነበር። ያንን ታሪክም ደግሞ ለአርቲስት አለም ፀሐይ ወዳጆ እንዲደርሳት ልኬላት ነበርና እሱንም እያነበበች ጭምር እዚያ መጣ። ያው ተገናኘን። በዋናነት እኔ ጋር የሰራ ነው ያው የሚዘጋጅ አንድ ዶክመንታሪ ፊልም አለ ይመስለኛልና ለዚያ ደብረ ታቦርም ሀይደረ ማርያምም ሰርታ እንደገና ደግሞ ያደገችበትና ከመጀመሪያ ከንጉስ ምኒልክ ያ የተገናኘችበት ቦታ ደግሞ ደብረ ሞይ ማርያም ገዳም ትባላለች። ይባባ ቤተ መንግስት ያ ደግሞ የኔ ትውልድ አካባቢ ነው። ያንን ዶክመንታሪ ለመስራት በዚያ ተገናኘን። ጥናት ስራዎችንም በቴጄ ላይም በሌሎች ላይም እንዲሁ መሰራዎችን ስራዎች እንዲበቀላሉ ያው ተረዳች። ለዚህ ለ22ኛው የጣይቱ የባህልና የትምህርት ማዕከል መስራታ ክብረ በዓል ጥናት ይዘህ ብትገኝ የሚል ሐሳብ ከሷ ነው የመጣ። በዚያም መሰረት ጥናቱን ጽንቅ ሐሳቡን ማለት ነው ለቦርዱ እንድልክ ተደርጎ ከታየ በኋላ ሊቀርብ ይችላል ተብሎ ተፈቅዶ በዚያ እንግዲህ መነሻ ነው የመጣሁኝ ለ22ኛው አመት ክብረ በዓል።
ቆይት እንደምታስታውሹ 22ኛውን ክብረ በዓላቸውን መነሻ በማድረግ አለም ፀሐይን ጋብዘናት አወያይተናት ነበር። የእርሳቸውንም እንግድነት ተቀስ አድርጋልናለች። ለኛም የተረዳነው ከእርሳቸው ነው። እንግዲህ በርከት ያሉ ሐሳቦችን እናነሳለን። አንቺ ቀደም ቆንጀት
ልክ ነው። አለም ፀሐይ እንግዲህ በዝግጅቷ ላይ ስታስተዋውቁት ታላቅ የሀገር የውቀት ሀብት ናቸው ብላ ነው ያስተዋወቀችው። አሁን ለኛ አድማጮች ሊቀ ሕሩያን በላይ መኮንን ማን ናቸው? እስቲ ተዋወቁልን።
እሺ እንግዲህ እኔ ያው እንግዲህ ድገቴ በቤተ ክርስቲያን እና በአብነት ትምህርት ቤት ነው። ከልጅነቴ ጀምሮ እዛ በተወለድኩበት ገዳም በደብረ ሞይ ማርያም ወደ ትምህርት ገባሁኝ። በዚያ ገፋሁበት ጸዋተ ወዜማውን፣ ቅኔውን፣ አቋቋሙን፣ ዝማሬ መዋሥዕትን በዋናነት ደግሞ እንደ አንድ ሙያ በድጓ መምህርነት ለመመረቅ መምህር የማስተማሪን የኔታ አለሙ ጎሹ ወደዛ እንዳዘነብል አደረጉኝ። በዚያ ዘመን ደግሞ እንዳሁኑ በህትመት ብዙ መጻሕፍት ገበያ ላይ አይገኙም ነበርና በድጓ መምህርነት ለመመረቅ የግድ ያው ብራና ስቆ ቀለም በጥቶ ብር ቀርጦ መጻፍ የግድ ይል ነበርና አንድ 12 አመታት ያህል በጎጃም አካባቢ ከተማሩ በኋላ ወደ ጎንደር ሄጀ በተለይ መካነ ሰማት ገራውዲዮስ በሚባል ቦታ ታላቅ መምህር አሉ ዛሬም ተይወታሉ መምህራችን መላከዮት አስናቀ ጸጋ ወሳቸው ጉባኤ ቤት ሆኜ ምዕራፍ ጾመ ድጓ የሚባሉትን ኋላ ደግሞ ትልቁን መጽሐፍ ደግሞ ድጓ ጻፍኩኝ። እሱን ከጻፉ በኋላ እንግዲህ ያው ለድጓ ምስክር ቤት ቤተልሔም ቅዱስ ቤተልሔም ናት ያው ይታወቃል። ለቅዱስ ያሬድ የዜማ ትምህርት ያው እንደ ዩኒቨርሲቲ እንደ ኮሌጅ አሁንም ድረስ የምታገለግል ታላቅ ቦታ ናት። ከናስ የሰርፈር እንግል ዘመን ጀምሮ ከሁለት አመት በላይ ቆይታ በማድረግ በድጓ መምህርነት ተመረቁኝ። ከተመረቁ በኋላም ወደ ሀገሬ ተመልሼ በዛው በሙያዬ ጸዋተ ወዜማውን እያስተማርኩኝ ያው ወደ 5 አመት በሀገር ቤት አስተማርኩኝ። ከዛ ደግሞ ወደ ከተማ ገብቼ 5 አመት ያህል አስተምሬያለሁ። እግረ መንገዴን የባህር ዳር ዙሪያ ወረዳ ቤተ ክህነት ኃላፊ ሆኜ 1-4 አመት ሰራሁ። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ የድጓ መምህር ሆኜ እያስተማርሁም እየተማርሁም ቆይቻለሁ። በመጨረሻ ያው እንግዲህ ትንሽ ወደ ዘመናዊ ትምህርትም መግባት እንዳለብኝ ሁኔታው ያኔ ይገፋ ነበረ። ወደ ዘመናዊ ትምህርት ገብቼ ያው ጨረስኩኝ። ከዚያም ወደ መንግስት ስራ ገባሁኝ እና ባጭሩ ወደ 28 አመት በተለያዩ የኃላፊነት ቦታዎች ላይ አገልግያለሁ። አዲስ አበባ ስገባ ደግሞ ከአዲስ አበባ ዩኒቨርሲቲ ያው የመጀመሪያ ዲግሪን በኢትዮጵያ ቋንቋዎችና ስነ ጽሁፍ፣ ማስተርሴን ደግሞ በስነ ልሳንና ግዕዝ ፊሎሎጂ በሚባለው ያው የጥንት ጽሁፎችን በሚያጠናው የሙያ መስክ ማለት ነው ማስተርሴን አገኘው። ትንሽ የስነ ጽሑፍ ፍቅርም ነበረኝ ከልጅነቴ ጀምሮ። ያው ቅኔ ስንማር መቼም የባብነት ትምህርት የምንማረው ትምህርት ለብዙ ነገር ነው የሚያዘጋጅ እና እንደው የግጥም የፈጠራ ጽሑፍ የልቦለድ ትምህርት ሳልጀምር ሁሉ የማንበብና እንደው የማስቀር ስሜቱ ነበረኝ እና የአንባቢነት ተሰጦም ነበረኝ። እኔ ብዙ መጽሐፍ አንብቤያለሁ እንደው አሁን ደግሞ እንጂ ትንሽ ወደ ድርሰትም ገባሁኝ። መጀመሪያ የግጥም የቅኔ ከዋክብት በሚል ርዕስ የግጥም መድበል አሳትሜያለሁ። ሙያዬንም ራሱ ወደሱ እንዲያተኩር አድርጌ ባጭሩ እንግዲህ በተለይ እንደው በዋናነት ሰውም ትንሽ የሚወዳቸው እኔም እንደው በጣም ለመጽሐፍና ለልጅ ያዳል ቢባልም ትውልድ ከተጠቀመባቸው መጽሐፎች አንጻር በዋናነት ያው ልሳን የግዕዝና አማርኛ መዝገበ ቃላት የመጀመሪያውም ትልቁ ስራ የብየምለው ነው። ከሱ ቀጥሎ ደግሞ ትንሳኤ አማርኛ ግዕዝ መዝገበ ቃላት የሚሉ ናቸው። ሁሉንም ሁለቱንም የሰራኋቸው ያው ትንሽ ከቁጭት በመነሳት ነው። ግዕዝ ሞቷል የሚል እንደው ዝም ብሎ በድፍረት እየተባለ ተይፋ ሲነገር እኔ በጣም እንደው ስሜቴ አልተቀበለልኝም ደነገጥኩና እንዴት ይሞታል? አገልግሎት እየሰጠ ያለ መምህርና ተማሪ እየተግባባበት ያለ እየተተረጎመበት እየተጻፈበት ቅኔ እየተዘረፈበት እየተራቀቀበት እንዴት ሞተ ይባላል የሚለው ቁጭት ውስጥ አስገባኝ። ምክንያቱም እንዳንጀር ላንጉጅ የሚባለውን ራሱን ጾን አቋዋለሁ ጽንሰ ሐሳቡን አውቀዋለሁ። በዋናነት እንግዲህ ያው ያስመፍቻ ቋንቋ ካልሆነ የሚል መስፈርት ነው አንዱ። ግዕዝን ደግሞ ይሄ አይደለም የሚወስነው። ግዕዝ አሁን ድረስ የጥበብ የእውቀት ቋንቋ ነው። ያስመፍቻ ቋንቋነት ቢቀርበት አንድ ነገር እንኳን ቢጎለው ሞተ ሊባል አይችልም። ለቢበዛ ተዳክሟል ሊባል ይችላል እንደው እንጂ ብዬ በዚህ መነሻነት ያው ልሳን ግዕዝ አማርኛ መዝገበ ቃላት ብዬ ስራ ጀመሩኝ። አንድ አራት አመት ነው የፈጀብኝ። እሱን አሳተሙኝ። በእውነት በሰራው ደስ አለኝ። እሱን እንዴት ነው ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ የሰሩልን ስራ መቼም ዘመን የማይሽረው ትልቅ ስራ ነው። ዘላለም የምንጠቀምበት ትውልድ የሚጠቀምበት ትልቅ ስራ ነው። ግን እሱ ስራ አንድ እንደ ክፍተት የምናየው ነገር ቢኖር እሳቸውም ቁጭት አለባቸው ከአበገደ ወደ ሀለሀ መደምን ተቀየረ ፊደል የሚል እና በዚያም ምክንያት ይመስልኛል በአበገደ ነው የሰሩት ወይም ደግሞ በእኛ አልየፍ ቤት ጋኔል ዳሪ በምንለው የፊደል ተራ። ይሄን የፊደል ተራ ደግሞ አበገደን ትውልዱ ረስቶታል አያውቀውም። በዚያ የተጻፈ ስለሆነ ለሁሉም መዝገበ ቃላቱ ለተጠቃሚነት ትንሽ ችግር እንዳለበት ይሰማኝ ነበርና እኔ አሁን በሐለሃም ነው የሰራሁት። ልዩም ያደረገው ያው ልሳንን እሱ ነው። እንግዲህ አንድ ሴቱ ለትውልዱ የአበገደን የፊደል ተራ የጠፋው ትውልድ በቀላሉ በሐለሃም የፊደል ተራ ፈልጎ እንዲያገኝበት የሚል ነው። እሱን ከሰራው በኋላ ደግሞ ሳስብ አሁንም ይሄንን ያው ልሳንን የሚጠቀምበት በአብዛኛው ትንሽ ከግዕዝ ጋር የተዋወቀ ይሄ የግዕዝ ባክግራውንድ ያለው እንደሆነ ተሰማኝና ለምን ከአማርኛ ወደ ግዕዝ ሳልሰራም ብዬ ደግሞ ሌላውን መዝገበ ቃላት እዚህኛው ተነስቼ ከአማርኛ ወደ ግዕዝ ፍቺ የሚፈጠውን ትንሳኤ አማርኛ ግዕዝ መዝገበ ቃላት ብዬ እሱን አዘጋጀሁና እንግዲህ በዚህ በመጽሐፍት የማሳተም ስራ ላይም ያው አልወዘንሁም። እንደው ከዚህ ከ19 89 90 መጀመሪያ ጀምሮ እስካሁን ባሉት ታዛኛው በመንፈሳዊም እውቀቴም ሰርቻለሁኝ። 16 መጽሐፍት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ ጸሎት ስርዓተ እምነት ጋር የሚሄዱ መጽሐፍትም እንደ ታሪክም የተጻፉ አሉ። ሌሎቹ ደግሞ ያው እንግዲህ በጥናትም ላይ ልቦለድም ግጥምም የህፃን የልጆች መጽሐፍም እንደዚህ ብሎ በአጠቃላይ አሁን ቅርብ ጊዜ ያሳተሙት ኤሎሄ የሚል የግጥም መድበል የግዕዝ ቅኔያትንም ጨምሬ ያሳተሙበት መጽሐፍ አለ። እንግዲህ እስካሁን 15ኛው መጽሐፍ ላይ ደርሻለሁ።
በጣም በርካታ ስራዎች ነው። ከእንግዲህ ስራዎቹን ብዙዎቹን አናውቃቸውም እድላል ቀናንም ግን ቱባ ስራዎቹ በተለይ መዝገበ ቃላቱ ያው ልሳን ግዕዝና አማርኛ መዝገበ ቃላት እንሳ አማርኛ ግዕዝ አማርኛ ግዕዝ መዝገበ ቃላት በጣም ትልልቅ ስራዎች ናቸው። ምናልባትም ቆንጅት ራስን ችሎ እንድናወራቸው የሚጋብዙ ናቸው መጽሐፎቹ መርምሮ።
እኔ ያዳመጥኩት ከልጅነቶ ጀምሮ ያገርንም በኋላ ደግሞ ዘመናዊውንም ትምህርት ሲማሩ ከዛ በኋላ ደግሞ ሲጽፉ ሲያስተምሩ ነው ይኖሩት።
አዎ
ብዙ ነው ስራው።
በጣም በርካታ ስራዎች ነው የሰሩት።
አዎ እንት አሁንም ደግሞ ሽማግሌ ሆኛለሁ እንግዲህ። የሀገራችን ችግር ያው ታውቁታላችሁ። መደማመጥ አንሶናል፣ መገፋፋት በዝቶብናል፣ ስሜታዊነት በጣም ትውልዳችን እያጠቃ ስለሆነ እንዲሁ ይሄን አንድ አራት አመት ደግሞ ለምን ነባሩን የሽምግልና ፍራታችንን እንዲያው አንጠቀምም ብዬ እዚያ ባህር ዳር ካሉ የእድሜም እንዲያው ያሰሳሰብም ጓደኞቼ ጋር አሁንን የአማራ ህዝብ የሽምግልና ፍራት ማህበር ሚላቆቁማን በተቻለ መጠን ያው እንግዲህ ማህበሩም ተውቀናም ይያገኘ ነው ሀገር አቀፍ ደረጃም በሚደረጉ ጉባኤያት በክልልም ደረጃ አሁን በቅርብ ጊዜ እንኳን አንድ ትልቅ ጉባኤ አካሄደን ነው እኔ ወደዚህ የመጣሁኝና እስቲ እንዲያው የተረሳውን ፍራታችን ብዙ ምክንያቶች አሉ። በሁለቱ ስካተ ማህበራት ያው ሽምግልናው ትንሽ ትኩረት አጥቶ ነው የቆየ ይታወቃል። እና ትልቁ ደግሞ የችግር መፍቻችን እሱ ነው የነበረ። የህዝባችን የችግር መፍቻ ሁላችንም ባደግንበት አካባቢ እነሱ ለመናገር ሀገር ተመራ የነበረ በሽማግሌ ነና የነበረ ማለት ይቻላል። ለምናውቀውና እዚያም ላይ ትንሽ አቅሚን ያህል እየሞከሩ እየደከምን ነው። አሁንም ያው እየተሄደበት ያለው ሀገራዊ የምክክር ኮሚሽን የምንም የሚባለው ሌላ አይደለም ያው ሽምግልና ነው ዙሮ ዙሮ የሽምግልናው እንትን ነው። እና በሽምግልናም ትንሽ እስቲ እንደው ሀገሬንም ወዳታለሁ ያለንበት ሁኔታም በጣም ያሳስበኛልና በዚያ በድሮ ሙያዬ ወደ ቤተክርስቲያን ተጋብዬ ተጸልይ ባገለግል ትልቅ ክብር አገኝ ነበረ። ግን እስቲ እንደው ይሄን ደግሞ የተረሳውን እንድከምበት እየሰው አሁን አንተ ምንድነው በንስሐ አድኜ እንብለው ስብሰባ ምናምን እያል ይሉኛል ብዙ ጓደኞቼ። ያኛውን ብዙ ሰው ይሄድበታል እሺ እንደው ያልተሄደበትን መንገድ የተረሳውን መንገድ ብንሄድበት ነው ይላል። ደግሞ በዚህም በሽምግልናው መወከራለሁኝ አሁን እዚያ የክልሉ የሽምግልና ፍራት ማህበር ሰብሳቢ ነኝ። በዚህም አቅሜ ፈቀደውን ያህል እየሞከርሁ ነው።
ጊዜውም ሁኔታዎችም የሚጠይቁበት ሰዓት ነው። ይልቁንም ደግሞ እንደርሱ ያለ ባህሉን ወጉን የሚያውቅ መንገዶቹንም የሚያውቅ ጥበቡንም ደግሞ በስርዓት የሚገባውን ድርሻ መጫወት እንዲችል ከመቼውም ይልቅ ዛሬ የሚያስፈልግ ሰዓት ላይ ነውና ይሄኛውን ቢተው የሚያስብል አይመስለኝም። አያገራቀፉንም አንስተዋል በብሔራዊ ደረጃ የተደራጀ ሁሉን ያሳተፈ ነገር ለማድረግ የሚሞከርበት ነው። እንደርሱ ያለ በየአካባቢውም ያሉ ተሰሚነት ያላቸው አባቶች የሚያደርጉት አስተዋጽኦ ፋይዳው ትልቅ ነውና ትልቅ ስራ እየሰሩ ይመስለኛል። ቆንጅት ከሱ ጋር የተያዘ ይሁን ነገር እየሰሩ መሆኑን እዚህ ሀገር የሚመጡበት አይቻለው ታነሹ ነገር ካለዚህኛው አሁን ያወሩ
ልክ አንተ እንዳልከው አሉላ አሁን ይበልጥ ያለው የሽምግልና የሀገር ጥረት እንዳሁን የሚያስፈልግበት ጊዜ የለምና ዘርዘር ባለ መንገድ ደግሞ እሱ ላይ ያተኮረ ምናልባት ለብቻው ውይይት ማድረግ ይኖርብን ይሆናል ብዬ አስባለሁኝ አሉላ።
ትክክል ነው ቆንጅት። ሊቀህሩያን ምናልባት የምንቸገረው በጣም ብዙ ጥሩ ነገሮች እሱ የሰሩባቸው ብርካታቸው ጭምር ሁሉን ባንዴ እንዳናካትት የሚያግዱ ይመስላል እንጂ እነኚህ አንኳር ርዕሰ ጉዳዮች ናቸው። በተለያየ ጊዜያት እንወያይባቸዋለን። ግን እንደው ፍሬ ነገሮቹ ሳይነሱ እንዳይቀሩ አንድ ጥያቄ ልወርውር።
እሺ
ሊቀህሩያን ቀደም ብለን ባስተዋወቅነው ስነ ስርዓት ላይ ጥናታዊ ጽሑፍ አቀረበዋል። እዚህ የተነሳ ስነ ስርዓት ላይ ተጽዕኖ ፈጣሪ ሴቶች ከኢትዮጵያ ስነ መንግስትና ከቅኔ ጥበብ አንጻር በሚል ነው በቅርቡ እዚህ ዋሽንግተን ላይ ያቀረቡት ጥናታዊ ጽሑፍ። ለጥናቱም ደግሞ ማህበራዊ ስርዓቶች፣ ልማዶችና እምነቶች ሴቶች ትኩረት እንዳያገኙ አድርገዋል ከሚለው የስነ ጾታ አጥኚዎች አስተሳሰብ አለፍልል እንደ ሀገር ተጽዕኖ ፈጣሪ የሆኑ ዘመን ተሻጋሪ ታሪክ ካላቸው እናቶች ይሏቸዋል ውለታና ሀገራዊ አስተዋጽኦአቸውንም ለመዳሰስ ነው ያሰብኩት ነው የሚሉት በመግቢያው። እስኪ እንደው ፍሬ ነገሩን ባጭሩ መጀመሪያ ባጭር የሚባልም አይደለም ሰፊ ርዕስ ነው እንዳልነውት ለማስተዋወቅም ጭምር ስለሆነ ፍሬ ነገሩን አስይዘውን መነሻ ያደረጉትንም የስነ ጾታ አጥኚዎችን እንዲህ እንደርሶ የሚያውቅ ሰው ግራና ቀኙን ያዛመደ መከራከሪያ ያነሳልና እሱንም አያይዘው ቢያስረዱን።
እሺ እንግዲህ እንደተባለው ነው እኔ እንግዲህ ከጥናቶች በጣም በሁለት ባለ ታሪክ እናቶች ላይ እመሰጣለሁ። እውነት ለመናገር በዋናነት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያና በመጽሐፍ የርዕስም እንዳልኳቸው ሊቅተ ሊቃውንት ወይም የቅኔዋ ንግስት እመሆይ ገላነሽ አዲስ ሁለቱ በጣም ቆይቷል ለስሜቴ እንደው ቅርብ ከሆኑልኝና የነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከርኩ ቀደም ብዬ ነውና በእነሱ ታሪክ ላይ ነው የምነሳ። ያው የጌጌ ጣይቱን ታሪክ ሁሉም ያውቃል፣ ብዙ ስራ ተሰርቶበታል፣ ከመጽሐፍ እስከ ፊልም ቲያትር ሁሉ የተሰራበት ነውና ማይ ገላነሽ ሐዲስ የቅኔዋን ንግስት ብዙ ሰው ያን ያህል እንዲሁ የተወሰነ ደረጃ ነው እንጂ የሚያውቃቸው አልነበረምና በሁለቱ ላይ መጽሐፎችንም ከሳተሙ በኋላ እንግዲህ የእናት ፍቅር አለብኝ ማለትም እናቴ ሁለት አመት ሳይሞላኝ በወጣትነት እድሜዋ የመጀመሪያ ልጇን እኔን አጥብታ ሳትጨርስ ከዚህ ዓለም ተለይታ በአያቴ ነው ያደግኩኝና እንግዲህ እናትን አውቀው ከሚወዷት በዝናዋ በታሪኳ በፍቅሯ የሚወዷት የሚበልጡ ይመስለኛል። እና የእናት ፍቅር አለብኝ። አንደኛ እንደ በወጣትነት እድሜዋ የነበረዋን ስዕሏን ይስሉልኛል፣ ይነግሩኛል ምን አይነት እናት እንደነበረችና የሷ ፍቅር ስሜት እንግዲህ ምናልባት ወደ ሴቶች እንዳዘነብል አድርጎኛልና በጥናቴ ላይ እነሱ ላይ አተኩራለሁ። ከዚያ ደግሞ በቅዱስ ያሬድና በዜማው ላይ ሞክራለሁና ከዚህ ተነስቼ ያው የተሞካከሩ ስራዎች አሉ በሴቶች ላይ የተሰሩ በቅኔም ላይ የተሞከሩ ስራዎች አሉና ከዚህ ጋር ተያይዞ ደግሞ ያው ትንሽ ቀደም እንዳልሁት ባለችኝ ጊዜ ደግሞ ከመጽሐፍ ጋር አለለያይ መጽሐፍ ወዳጄ ነው እና ከመጽሐፍ ጋር ስለማልለያይ ስለ ሴቶች አነባለሁና አሁን ለዚህኛው ለጣይቱ የባህልና የትምህርት ማዕከል አንድ ጥናት እንድታቀርብ ይፈልጋል ሲባል ምርጫዬን ወደዚህ ያደረኩና ከእሜቴ ገላነሽ አዲስና ከእቴጌ ጣይቱ ተነስቼ ሌሎችንም ማደንቃቸው አንድ ምሰራውም አሁን ዝግጅት ላይ ያለ የታሪክ መጻፍም አለኝ። አሁን በዚያም ውስጥ የሴቶችን ታሪክ ዳስሻለሁና በተለይ ከዚህ ከመካከለኛው ዘመን ጀምሮ ያሉት የሚታወቁ አሉ። እነዚህ የሰብለወንጀ ታላቅ ንግስት ናቸው። እንደገና ደግሞ ከሳቸው ቀጥለው የሚመጡት እነዚህ የምንጥዋባሉ እና እቴጌ ጣይቱ አሉ እና ንግስተ ዘውዲቱ አሉ። ከዚያ ቀደም ስንል ደግሞ ከአጼ ዘርዓያዕቆብ ጀምሮ እና ንግስት ሌኒ በስም መመሳሰል ትንሽ ታሪኩ አሻሚነት ያለው ቢሆንም እኔ ትንሽ ለመለየት ሞክሬያለሁ። እቴጌ ሌኒ ሶስት ናቸው። ቀዳማዊት ዳግማዊት እና ሳልሳዊት ሌኒ። ስለዚህ ዳግማዊት ሌኒ ከዚህ ከፖርቱጋል ንጉስ ከዝነኛው ከኢማኑኤል ጋር ይጻጻፉ የነበሩት ያኔ ከኢማም አህመድ ኢብን ኢብራሂም ግራኝ ጦርነት በፊት በእነዚህ በናልባሪ ፍራ ብዙ ቦታ ላይ የተጠቀሱ በጣም ይስውይ ነበረ። ከዚያ ደግሞ ለምን ትንሽ ወደ ኋላ ስትጄ እንግዲህ ምናቃቸው አሉ። በዚህ በመጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 8 ላይ የተጠቀሰችው ንግስት እንደቂ አለች። እንደገና ከዚያም በፊት ደግሞ ያው እና ማክዳ ወይም ንግስተ ሳባ ሌሎችም እንዳሉ ለምን አላየውም ብዬ ሳይ ተትንሹ ካሲዮፒያ ከምትባለዋ ቅድመ ልደተ ክርስቶስ 1871 ዓመተ ምህረት ላይ ነግሳ አገሪቷን 19 ዓመት እንደመራች የተጻፈላትን ታሪክ እሱ ጀምሬ እንግዲህ ለምን በእነሱ ላይ አላጠናም የሚል ሐሳብ መጣልኝና ጽኑ ፈጣሪ ሴቶች በኢትዮጵያ ከስነ መንግስትና ከስነ ቅኔያት አንጻር ወይም ከቅኔ ጥበብ አንጻር ብዬ ርዕሱን መረጥኩ። በሱም ላይ ያው ለመስራት እንግዲህ ያቅሚን ያህል ደገሙኝ። ይሄ አብስትራክቱን ወይም ደግሞ መጥረ ጽሑፉን ለቦርዱ ልኬን ተቀባይነት አገኘና በዚህ የተነሳ ነው እንግዲህ እንደኛም ትንሽ ስሞታውንም ለመቀነስ ነው። እንደው በቃ ብዙ ጊዜ ስነ ጾታ የሚያጠኑ ሰዎች ሁልጊዜ ብሶት ነው የሚያሰሙ፣ ምሬት ነው የሚያሰሙ። የስነ ቃሉንም ምንም እየጠቀሱ ሁልጊዜ ሴቶችን በተበዳይነት ነው በጣም እንትን እያለ የመጣው። እኔ ብዙ ስብሰባዎች እሳተፋለሁኝ እና ከሱ በስተጀርባ ከሱ ባሻገርስ እንደ ሀገር ምን በጎ ነገር አለን የሚለውንም ትንሽ መልስ እንደው ብዬ በሱ ላይ ነው።
አድማጮች እንዳልነው ለቅምሻ ያለውና በምስል የተደገፈውን የስቱዲዮ ወጋችንን ከቀጣዩ የራዲዮ መጽሔቶች በአንዱ ይዘን እንመለሳለን።
አሁን ደግሞ ጉዞ ወደ አዲስ አበባ።
ንጉሴ አክሊሉ የትላንቷንና የዛሬዋን አዲስ አበባ መቃኘቱን ቀጥሏል።
የምሽቱንም እነሆ ይዞልን ቀርቧል። የአዲስ አበባው መስኮት የተባለው መደበኛ ዝግጅት ሲጀመር
አሁን የንጉሴ የራዲዮ መስኮት ተከፈተ።
ታጀበ በየነ የአዲስ አበባ ማዘጋጃ ቤት የህዝብ ግንኙነት ኃላፊ ነበር። መንገድ ትራንስፖርት ባለስልጣንም ሰርቷል። ታጀበ ከ40 አመት በፊት አዲስ አበባ ስናገር የሚል መጽሐፍ ጽፎ ነበር። ዛሬ ላይ ወይ አይበለኝና ከ40 አመት በፊት የነበረችውን አዲስ አበባ የነበረችበትን ጎስቋላ ህይወት አስታውሶ ባላት የተፈጠረ ውበት ታግዛ ምን ያህል ውብና ድንቅ ከተማ እንደነበረች እንዴት እንደገለጻት በርእሱ ገምቱ። ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደሰው ይናፍቃል ወይ ተብሎኮ ስንኝም ተቋጥሮላት ነበር። አዎ ይናፍቃል ሀገርም እንደሰው ትዝታው ባይን ነው የሚመላለሰው ብዬ እኔም በአዲስ አበባ ልጅነቴ ተቀኝቼላት ነበር።
አሁን ያለኝን 80% ያህል አዲስ አበባ ላይ አሳልፌያለሁ። በርግጥ የተወለድኩት ገጠር ነው። ጻልኝ ሆኜ ነው የመጣሁት። አዲስ አበባ እንደሰማው ደግሞ የሚገርም ነገር አዲስ አበባ ይሆነች የመጣችው።
እንዴት እስቲ የቴት አካባቢ አስተዋልክ እስኪ ንገረኝ አቶ ማሪ።
ረምን ያላየሁት ነገር አለ አቶ ንጉሴ? በእውነት አገራችን አሁን ባለችበት ሁኔታ ይሄ የልማቱን ጉዳይ ነው። የልማቱን፣ የእድገቱን፣ የእግረኛ መንገዱን፣ የመኪና መንገዱን፣ የህንፃውን ይገርማል። እኔ እንደው ለሊት ለሊት በአራሳስ ይሰራል ወይ እስከምትልበት ደረጃ ይደርሳል። ለውጥ ነው የምታየው። የመንገድ ለውጥ አለ። አዲስ አበባችን አሁን በንጽህና በኩል እየነጻች ውብ እየሆነች ነው የሄደችው።
አቶ ማሃሪ አብዞ አዲስ አበባ እንደ ትናንት ዛሬ ደግሞ አፏን ሞልታ ስለራሷ ለራሷ በራሷ ትናገራለች። የመንግስት መቀመጫ፣ የህግ አውጪ፣ ተርጓሚና አስፈጻሚ ሐሳብ ማመንጫ እንደመሆኗ ከራሷም አልፋ ስለሌሎች ሁሉ ትናገራለች። ከቀድሞው የመንግስት መቀመጫ እንጦጦ ላይ ሆና ስለ አስደናቂው የእንጦጦ ፓርክ የተፈጥሮ መድረክ ታወጋናለች። 4 ኪሎ ከታላቁ ቤተ መንግስት ከእንቁላል ቤት ሆና ትተርክልናለች። ፊትበር ተከራራ ስላሴ ገበያ ኖራ ማቃጣያ ላይ ሆና ደግሞ ስለ ሸገር የወዳጅነት ፓርክ ታጫውተናለች። 4 ኪሎ ባሻውልዴ ችሎት ላይ ተሰይማ ስለ አብርሆት ቤተ መጻሕፍት ትነግረናለች። ስለ ሸገር የታዳጊዎች መጫወቻና መዝናኛ ትነግረናለች። ይህ ቦታ ለሙሽሮችም ለቪዲዮና ለፎቶግራፍ አመቺ ነው። አቶ ዱላ በሽር፣
አዲስ አበባ በኔ እይታ በጣም ተለውጣለች። ብዙ ነገር ያው ውስጥ ስላለና እናቀውም እንጂ ብዙ ነገሮች ተለውጠዋል። በተለይ ከኤርፖርት ጀምሮ ያለው የመንገዱ መለወጥ አበባ በአበባ ደምቆ እና እስከ መስቀል አደባባይ ድረስ፣ መስቀል አደባባይ የተሰራው ደግሞ ልዩ ነው። ውስጥ ፓርኪንጉ ራሱ በቃ ውጭ ያለ ነው የሚመስል። ከዛ ወጣ ብለህ ደግሞ እስከ ባቡር ጣቢያ ስትሄድ፣ ከባቡር ጣቢያ እስከ ማዘጋጃ ቤት ያለው በጣም ደረጃው የጠበቀ ለእግረኛ ምቹ የሆነ መዝናኛ በአትክልት ያጌጠ እና አጨራረሱ ሁሉ ያማረ፣ ግራና ቀኙ ሁሉ በቃ የሚያምር። በተለይ እንደው እዛ አካባቢ ጥሩ ማረፊያ ቢኖሩ ሰው እየሰለጠነ ሲሄድ እሱ በጣም ለእግር የተመቸ ወደፊት እንጃው ሰው በቃ ሲገባው በእግር መሄድ ተጋፍቶ የሚሄድበት ቦታ ነው እና ከባቡር ጣቢያ እስከ ማዘጋጃ ቤት ያለው ለእግር ምቹ ነው፣ ለመዝናናት ምቹ ነው እና ግራና ቀኝ ሱቆች ቢኖሩ ለምሳሌ የድሮ ፖስት ራንዴቡ አሁን በሱ ምትክ አኮ ኮፊ የሚል በጣም ቆንጆ ዘመናዊ አካባቢ የሚመጥን ነገር ተሰርተዋል። እንደሱ አይነት ግራና ቀኝ ሱቆች ቢወሱ በጣም ጥሩ ነው። ሰው ማረፊያ ይሆነዋል፣ የስራ ፈጠራም ይኖራል።
አድማጮች፣ ለዛሬ አቶ ዱላ በሽርንና አቶ ማህሪ አብዞን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ።
የአዲስ አበባን አዳዲስ ገጽታዎችና ታሪክ ግራና ቀኝ የተመለከተውን ንጉሴን ለዝግጅቱ እናመሰግናለን። ፈተናዎችና ምስቀልቆሎቿን ደግሞ በሌላ ፕሮግራም ይመለስበታል።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። በዚሁ ተሰናበትን።
ሰላም፣
በደህና አደሩ።